ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ህዳር 30 2015 ዓ.ም ዝግጅታችን ጀመረ። በኦሮሚያ ክልል የሚፈጸሙ ጥቃቶችን የሚያወግዙ ሰልፎች ተካሄዱ። በአዲስ አበባ የሚገኙ አንዳንድ ትምህርት ቤቶች በተፈጠረ ሁከት የተለያዩ ጉዳቶች ደርሰዋል። እነዚህ በምሽቱ የምናነሳቸው ርዕሰ ጉዳዮች ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። ዝግጅቶቻችንን እንዲህ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ዜናውን ማቀርብላችሁ እንግዲህ ወሌ ነኝ። የኬንያው ፕሬዝደንት ዊሊያም ሩቶ ይፋዊ የሥራ ጉብኝት ለማድረግ ዛሬ አመሻሽ ላይ አስመራ ገብተዋል። ፕሬዝደንት ሩቶ አስመራ ዓለም አቀፍ አውሮፕላን ጣቢያ ሲደርሱ ፕሬዝደንት ኢሳያስ አፈወርቂ እና ሌሎች የመንግሥት ባለሥልጣናት ደማቅ አቀባበል አድርገውላቸዋል። ሁለቱ መሪዎች ከአየር ማረፊያ በቀጥታ ወደ ቤተ መንግሥት በማምራት በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያይተዋል ተብሏል። የፕሬዝደንት ዊሊያም ጉብኝት በሁለቱ አገራት መካከል ያለውን ግንኙነት የሚያጠናክር እንደሆነ ተገልጿል። ዛሬ ምሽት ለፕሬዝደንት ዊሊያም በአስመራ ቤተ መንግሥት የባህላዊ ሙዚቃና የራት ግብዣ እንደተደረገላቸውም ታውቋል። ወደ ኡጋንዳ የተላከው የሙከራ የኢቦላ ክትባት ትናንት ሐሙስ ሲደርስ አገሪቱ እንደ አዲስ ያገረሸውን ስርጭት ለመቆጣጠር ተስፋ አድርጋለች። የሱዳን ኢቦላ ለሚባለው የኢቦላ አይነት የሚሆነውን 1200 የሙከራ ክትባቶች የኡጋንዳ ጤና ጥበቃ ሚኒስትር ጄን ሩትስ አሰንግ ተረክበዋል። ኡጋንዳ ኢቦላ በአገሪቱ መከሰቱን ያስታወቀችው ባለፈው መስከረም ሲሆን እስካሁን 56 ሰዎች ሲሞቱ 140 ሰዎች ደግሞ በተውሳኩ ተይዘዋል። ላለፉት 9 ቀናት ግን አዲስ የተያዙ ሰዎች አለመኖራቸውን ሚኒስትሩ አስታውቀው ቁጥጥሩ እስከ ጥር 2 ይቀጥልና ከዛ ቀን በኋላም በዓለም ጤና ድርጅት አጋዥነት አገሪቱ ከበሽታው ነጻ ትሆናለች ብለው ተስፋ እንደሚያደርጉ ተናግረዋል። በመጀመሪያው ዙር የገባው ክትባት በበሽታው ከተያዙ ጋር ንክኪ ለነበራቸው እንዲሁም በከፍተኛ ደረጃ ለበሽታው ተጋላጭ ለሆኑ ሰዎች እንደሚሰጥ የአሶሴትድ ፕሬስ ዘገባ አመልክቷል። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ በመንግሥት ወታደሮችና በአማጽያን መካከል እየተካሄደ ያለው ውጊያ በመቶ ሺህ የሚቆጠሩትን በማፈናቀሉ የኮሌራ ወረርሽኝ በአሳሳቢ ሁኔታ በመስፋፋት ላይ መሆኑንና የጤና ቀውስ ሊከተል እንደሚችል ድንበር የለሽ የሐኪሞች ቡድኑ ሜዲሰን ሳን ፍሮንቲር አስጠንቅቋል። የሐኪሞች ቡድኑ ባለፉት 10 ቀናት ውስጥ በጎማ ከተማ አቅራቢያ ወደሚገኝ ጤና ጣቢያ 7256 በኮሌራ የተያዙ ሰዎች መምጣታቸውን አስታውቋል። ከነዚህ ውስጥ 3 እጅ የሚሆኑት ከ5 ዓመት በታች ዕድሜ ያላቸው ሕፃናት መሆናቸውን የረድኤት ድርጅቱ አስታውቋል። ኤም 23 የተባለው አማጺ ቡድን ጥቃት ሲሰነዝር የሸሹ ከ177000 በላይ የሚሆኑ ሰዎች ኒራጎንጎ በተባለ ስፍራ በመጥፎ ሁኔታ ውስጥ ይገኛሉ ሲል የሐኪሞች ቡድኑ በመግለጫው ጠቁሟል። ይህ በእንዲህ እንዳለ የኮሌራ ወረርሽኝ በሄይቲ የተዛመተ ሲሆን የበሽታውን ስርጭት ለመግታት ከተጠየቀው 145 ሚሊዮን ዶላር ውስጥ የተገኘው 16 በመቶ ብቻ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። ኮሌራ በሄይቲ እየጨመረ መምጣቱ ብቻ ሳይሆን ወደ አካባቢው አገሮችም እየተዛመተ ነው ሲሉ በአገሪቱ የተመድ የሰብአዊ ጉዳዮች አስተባባሪ ኡልሪካ ሪቻርድሰን ኒውዮርክ ላይ ዛሬ ተናግረዋል። ተመድ ትናንት እንዳስታወቀው በወረርሽኙ 283 ሰዎች ሲሞቱ 12,000 የሚሆኑት ደግሞ ወደ ሆስፒታል ገብተዋል። 14,000 በበሽታው የሚጠረጠሩ ሰዎችም ይገኛሉ ብሏል። ወረርሽኙ ከተከሰተ አንስቶ 155,000 ሰዎች መፈናቀላቸውን ተመድ አስታውቋል። ወሮበሎች የመዲናዋን ፖርቶ ፕሪንስ 60 በመቶ መቆጣጠራቸው ችግሩን እንዳባባሰው ተጠቁሟል። ዝቅተኛ የማኅበረሰብ እድገትና የሀብት ኢፍትሐዊነት ውጤት ተደርጎ የሚታየው ኮሌራ አሁንም በዓለም ለህብረተሰብ ጤና ፈተና ሆኖ ቀጥሏል ሲል የዓለም ጤና ድርጅት ያስታውቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሩሲያ እስር ውስጥ የነበረና በኋላም ዩክሬን ውስጥ ሲዋጋ ሕይወቱ ያለፈው ተማሪ አስከሬን በመጪው እሁድ ወደ አገሩ ዛምቢያ እንደሚላክ የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የ23 ዓመቱን ተማሪ ለመካኒ ናታን አሟሟት በተመለከተ ሉሳካ ሞስኮን አስቸኳይ ማብራሪያ ጠይቃ ነበር። ለመካኒ ከሩሲያ ወገን ሆኖ ሲዋጋ ባለፈው መስከረም መሞቱ ታውቋል። በድኑ ዛሬ አርብ ሞስኮ እንደደረሰና ከነገ በስቲያ ዛምቢያ እንደሚደርስ የአገሪቱ የውጭ ጉዳይ ሚኒስትር ስታንሊ ካኮቦ አስታውቀዋል። የሩሲያ ቅጥር ወታደራዊ ኃይል የሆነው ዋግነር ግሩፕ ኃላፊ ባለፈው ወር ሲናገሩ መካኒ ከእስር ቤት መመልመሉን አምነው ወደ ውጊያ የገባው ግን በፈቃደኝነት ነው ብለዋል። ለወታደራዊ አገልግሎት ሲባል ሩሲያ ለእስረኞች ምሕረት እንደምታደርግ እንዳለመታደል ሆኖ ግን መካኒ በጦር ሜዳ እንደተገደለ የውጭ ጉዳይ ሚኒስትሩ ጨምረው መናገራቸውን ኤኤፍፒ በዘገባው አመልክቷል። ለቤተሰቡ የሚሰጠውን ካሳ በተመለከተ ወደፊት ውይይት እንደሚደረግበት ሚኒስትሩ አክለው ተናግረዋል። መካኒ በሞስኮ የኒውክሌር ኢንጂነሪንግ ትምህርቱን በመከታተል ላይ እንደነበርና ከሁለት ዓመት በፊት ግን አደንዛዥ እጽ በመያዝ ተከሶ የ9 ዓመት ከ6 ወር እስራት ተፈርዶበት ነበር። በሩሲያ እየተካሄደ ያለው ጦርነት፣ በሄይቲ ያለው ቀውስና በሜክሲኮ ያሉ ወረበሎች በዓለም ጋዜጠኞች ላይ የሚፈጸመውን ግድያ 30% እንዲጨምር አድርገዋል ሲል ዛሬ የወጣ ሪፖርት ይፋ አድርጓል። ዓለም አቀፍ የጋዜጠኞች ፌዴሬሽን የተሰኘው ተቋም ባወጣው ሪፖርት መሠረት እየተጠናቀቀ ባለው በዚህ የፈረንጆች ዓመት 67 ጋዜጠኞችና የመገናኛ ብዙሃን ሠራተኞች በዓለም ዙሪያ ተገድለዋል። ይህም ባለፈው ዓመት ከነበረው 47 የጋዜጠኞች ሞት ጭማሪ ያሳየ ነው። መሠረቱን በብራስልስ ያደረገው የጋዜጠኞች ፌዴሬሽን እንዳለው በዓለም ዙሪያ በአሁኑ ወቅት 375 ጋዜጠኞች በሥራቸው ምክንያት ታስረው ይገኛሉ። ባለፈው ዓመት በእስር ላይ የነበሩት ጋዜጠኞች ቁጥር 365 ነበር። የጋዜጠኞች ግድያ እየጨመረ ባለበት በዚህ ወቅት መንግስታት ጋዜጠኞችን በመከላከል ረገድ እርምጃ እንዲወስዱና ጋዜጠኝነትንም ነፃ እንዲያደርጉ ፌዴሬሽኑ ጥሪ አድርጓል። በዚህ ዓመት አብዛኞቹ ጋዜጠኞቹ የሞቱት የዩክሬንን ጦርነት በመዘገብ ላይ ሳሉ እንደሆነና ቁጥራቸውም 12 እንደሆነ ፌዴሬሽኑ አመልክቷል ሲል አሶሲየትድ ፕሬስ ዘግቧል። የወንጀል ቡድኖች በሜክሲኮ መበራከትና በሄይቲ የሕግና ስርዓት መፍረስ የጋዜጠኞችን ሞት እንዲጨምር አድርጓል ብሏል ፌዴሬሽኑ። ሜክሲኮ አሁንም ለጋዜጠኞች አደገኛ ቦታ ናት ተብሏል። መሠረቱን በብራስልስ ያደረገው ዓለም አቀፉ የጋዜጠኞች ፌዴሬሽን በ140 ሀገራት ያሉ 600 ሺህ የመገናኛ ብዙሃን ባለሙያዎችን ይወክላል። በመጨረሻም አድማጮች፣ ከጋዜጠኞች ጉዳይ ሳንወጣ የኒውዮርክ ታይምስ ጋዜጣ ሠራተኞች የደሞዝ ጭማሪና የተሻለ ጥቅማ ጥቅም በመጠየቅ ትናንት ሐሙስ ለ24 ሰዓት የቆየ የሥራ ማቆም አድማ አድርገዋል። አድማው የተጠራው ለ20 ወራት ከአስተዳደሩ ጋር ሲካሄድ የነበረው ድርድር ውጤት ባለማምጣቱ ነው ተብሏል። ከ1100 በላይ የሚሆኑ ዘጋቢዎች፣ አርታዒዎችና የካሜራ ባለሙያዎች እንዲሁም ሌሎች የጋዜጠኛ ሠራተኞች በአውራ ጎዳና ላይ ተቃውሞ ሲያሰሙ ውለዋል። ከ40 ዓመታት ወዲህ በጋዜጣ አታሚው ድርጅት ያልታየ ትልቁ የሠራተኛና አሰሪ ጭቅጭቅ ነውም ተብሏል። አስተዳደሩ ቶሎ ስምምነት ላይ መድረስ የፈለገ አይመስልም። ባለፈው ሳምንት የተወሰኑ ነገሮች ተስማምተዋል። ዋናው ጉዳይ የሆነውን ደሞዛችንን በተመለከተ ግን ምንም ሲያደርጉ አይታዩም ብላለች ኤላ የተባለች የጋዜጣው ሠራተኛ። ኤላ እንደምትለው ስምምነት ላይ የማይደረስ ከሆነ የሠራተኛ ማኅበሩ ግፊት ማድረጉን ይቀጥላል። ይህ በእንዲህ እንዳለ በሠራተኛ ማኅበሩ ያልታቀፉ ጋዜጠኞችና ሌሎች ሠራተኞች እንዲሁም ዓለም አቀፍ ዘጋቢዎች 9 ሚሊዮን ደንበኞች ላሉት ጋዜጣ በአድማው ቀን ሲሰሩ ውለዋል። ዋና አዘጋጁ ጆ ካን ለዜና ክፍሉ በጻፉት ኢሜይል የሐሙስ እትማቸው ዳጎስ ያለ ቢሆንም ሥራውን ለመጨረስ ግን ከወትሮ ከበድ ይላል ብለዋል። የኒውዮርክ ታይምስን እትመት ያቋረጠ የሥራ ማቆም አድማ ከዚህ በፊት የተደረገው በእንደ አውሮፓውያን አቆጣጠር 1987 ዓ.ም ሲሆን ለ88 ቀናት ቆይቶ ነበር። አድማጮች፣ በዚሁ የምሽቱን ዜና እናጠቃልላለን። ከቀሪ ፕሮግራሞቻችን ጋር አብራችሁ ቆዩ። መልካም ምሽት።
እንግዱን ለዓለም ዜናዎች እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ዳር 30 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችን ለማስተዋወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ ገጻችን ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገርጉቴ ወረዳዎች ውስጥ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸው በተዘገበበት በዚህ ሳምንት በተለያዩ የኦሮሚያ ክልል ከተሞች ሰልፎች ተካሂደዋል። በኦሮሚያ ክልል የሁለተኛ ደረጃ ኮሌጅና ዩኒቨርሲቲ ተማሪዎች ባካሄዱት የተቃውሞ ሰልፍ በወለጋ ዞን ውስጥ ታጥቀዋል ባሏቸው ቡድኖች በኦሮሞ ህዝብ ላይ ይፈጽማሉ ያሏቸውን ግድያዎችና ማፈናቀሎች እንዲቆሙ ጠይቀዋል። በተመሳሳይ በደብረ ማርቆስ ከተማ በኦሮሚያ ክልል የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ግድያና እገታ መንግስት እንዲያስቆም ለመጠየቅ ሰልፍ መጠራቱንና የንግድ ሱቆችን የመዝጋት አድማ ትላንትናና ዛሬ መካሄዱን ነዋሪዎች ገልጸዋል። በዲላ ከተማም እንዲሁ የአማራና የኦሮሞ ተወላጆች ተማሪዎች የተለያዩ ሐሳብ ይዘው ለየብቻቸው የተቃውሞ ሰልፍ ማካሄዳቸውን ነዋሪዎች ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ኦሮሚያ ውስጥ ለሚፈጠሩ ጥቃቶች መንግስት አፋጣኝ መፍትሄ እንዲሰጥ አሳስቧል። ዘገባውን ያጠናከሩት ናኮር መልካ ከአምቦ፣ አስቴር ምስጋናው ከባህር ዳርና ዮናታን ዘብዲዮስ ከሐዋሳ ናቸው። ቆንጂታዬ እንደሚከተለው ታቀርባለች።
በኦሮሚያ ክልል ነቀምቴ ከተማ ነዋሪ መሆናቸውን በስልክ የገለጹልን አንድ ነዋሪ በክልሉ ምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ውስጥ በሰላማዊ ዜጎች ላይ ይፈጸማሉ ያሏቸውን ግድያዎች በመቃወም ተማሪዎች ሰልፍ መውጣታቸውን ተናግረዋል። የነቀምቴ ደርጌ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትናንት ጠዋት የተቃውሞ ድምጽ ማሰማታቸውን የጠቆሙት እኚህ ነዋሪ ሰልፉ በሌሎችም ሁለተኛ ደረጃና ኮሌጆች ቅጥር ግቢ ውስጥ ሰሞኑን መካሄዱን ገልጸዋል። ስሙ እንዳይጠቀስ የጠየቀ አንድ ተማሪ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዋናው ግቢ ውስጥም ሰልፍ መካሄዱን ገልጿል።
የዩኒቨርሲቲ መደወላ ቡዳ ሪሪጅ ከንደግፈን
እኔ የምማርበት ዩኒቨርሲቲ መደወላቡ ነው። ሰልፍ የተካሄደው ደግሞ ትላንት ነው። ትላንት ተማሪዎች ቁርሳቸውን ባለመመገብ ነው ተቃውሟቸውን መግለጽ የጀመሩት። በሰልፉ ላይ የነበሩ ተማሪዎች ቁጥር በትክክል ባላውቅም ብዙ ተማሪዎች ነበሩ። ያሰሙትም ድምጽ ህዝባችን እየሞተ አባትና እናቶቻችን እየተገደሉ መማር አንችልም፣ የወለጋ ህዝብ ወገኔ ነው፣ ስለዚህ የንጹሃን ዜጎች ግድያ ይቁም፣ ግድያ ከኦሮሞ ህዝብ ላይ ይቁም፣ ያለ ምክንያት መገደልና መፈናቀል ይቁም ብለን ነው የጠየቅነው። ሆኖም የግቢው ጸጥታ አስከባሪዎች ይሄ አይመለከታቸውም በማለት ነው ሰልፉን በኃይል የበተኑት።
የኦሮሞ ብሔር ተወላጆች በክልሉ ይፈጸማል ላሉት ግድያና መፈናቀል ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ያደርጋሉ። የኦሮሞ ነጻነት ሰራዊት ቃል አቀባይ ሰላማዊ ሰዎችን እንደማይገድሉ ገልጸው ግድያውን ያስተባብላሉ። ሰኞ ዕለት የአሜሪካ ድምጽ ያነጋገራቸው የኪረሙ ወረዳ ነዋሪዎችና የአማራ ተወላጆች በበኩላቸው በኦሮሚያ ክልል በአማራ ተወላጆች ላይ ይደርሳል ያሉትን ግድያ ለመከላከል ራሳቸውን ሲያደራጁ ጽንፈኛና ፋኖ እንደሚሏቸው ገልጸዋል። በሌላ በኩል በደብረ ማርቆስ ከተማ በኦሮሚያ ክልል የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ግድያና እገታ መንግስት እንዲያስቆም የሚጠይቅና ዝርዝሩን በተሟላ ሁኔታ በሰኞ ምሽት ዘገባችን በምንመለስበት ሰልፍ ላይ የከተማዋ ነዋሪዎች በአማራ ተወላጆች ላይ ይደርሳል ያሉትን ግድያ መንግስት እንዲያስቆም መጠየቃቸውን በሰልፉ ላይ ነበርኩ ያሉ በስልክ ገልጸውልናል።
ያው በተደጋጋሚ በተለይ ወለጋ ላይ ባለፉት አራት ዓመታት የአማራ ብሔር ተወላጆች በጅምላ ነው የሚገደሉት። ሰልፉ በዋናነት በአማራ ሕዝብ ላይ የሚደርሰው ሁለንተናዊ ጫናና የዘር ማጥፋት እንዲቆም የሚጠይቅ ነበረ። ከግድያ በተጨማሪ መፈናቀል፣ ተፈናቅለውም በአግባቡ ሰብአዊ እርዳታ አያገኙም። ይህን ድረሱልን ጥሪ አቅርበውም የሚደርስላቸው አካል የለም። ሰው ጩኸታችን ይሄ እንዲሰማና በአማራ ዙ ላይ የሚደርሰው ሁለንተናዊ ጉዳትና ጭፍጨፋ እንዲቆም እንዳይ ሰልፍ ተካሂዷል።
በተመሳሳይ በዲላ ዩኒቨርሲቲ የሚገኙ የኦሮሞና የአማራ ብሔር ተወላጅ ተማሪዎች በወለጋና በሌሎች የሀገሪቱ አካባቢዎች በሰላማዊ ሰዎች ላይ ይፈጸማሉ ያሏቸውን ግድያዎች የሚቃወሙ የተናጠል ሰልፎችን ማካሄዳቸው ተገልጿል። በሰልፉ አካባቢ እንደነበረ የገለጸልን አንድ ተማሪ አንዱ ያንዱን ግድያ የሚያወግዝ ሰልፍ ጠዋትና ከሰዓት መካሄዳቸውን ገልጿል። በዚህ ዙሪያ ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊ ኃይሉ አዱኛ እንዲሁም ከፌደራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዘንድ ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የኢትዮጵያ የሰብአዊ መብት ኮሚሽን ኦሮሚያ ውስጥ ለሚፈጸሙ ጥቃቶች መንግስት አፋጣኝ መፍትሄ እንዲሰጥ አሳስቧል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው የተከታተላችሁት ያላችሁት። የአብይ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። ከሁመራ ማከፋፈያ ኃይል የሚያገኙና በጦርነቱ ምክንያት ከሁለት ዓመታት በላይ ያለ መብራት አገልግሎት የቆዩ አካባቢዎችን ተጠቃሚ ለማድረግ የመስመር ጥገና ስራ መጠናቀቁን በኢትዮጵያ ኤሌክትሪክ አገልግሎት የጎንደር ዲስትሪክት አስታወቀ። የጥገና ስራው የደቡብ አፍሪካው የሰላም ስምምነት በተካሄደ ማግስት ጀምሮ ቢጠናቀቅም ተሽከርካሪዎችን ለማንቀሳቀስ የነዳጅ እጥረትና የመረጃ የመለዋወጥ የግንኙነት አውታር አለመኖር ኃይል ለማገናኘት የሚደረገውን ጥረት ላይ ተጽዕኖ መፍጠሩን የኢትዮጵያ ኤሌክትሪክ ኃይል ገልጿል። በተቋሙ የከፍተኛ ኤሌክትሪክ ማስተላለፊያ መስመሮች የጥገና ክፍል ቴክኒካዊ ድጋፍ ስራ አስኪያጅ ተስፋዬ መንግስቱ ኃይል ለማቅረብ የሚያስችለው አብዛኛው ስራ መጠናቀቁን አመልክተው ህዝቡን በትዕግስት እንዲጠባበቅ ጥሪ አስተላልፈዋል። መስፍን አራጌ ተጨማሪ አለው።
በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ተከትሎ ከሁመራ ማከፋፈያ ጣቢያ ኃይል ያገኙ የነበሩ ከተሞችንና በከተሞቹ ዙሪያ የሚገኙ አካባቢዎችን ተጠቃሚ ለማድረግ ጥገና መጠናቀቁንና ለአገልግሎት ዝግጁ መደረጋቸውን ጥገናውን ያካሄደው በኢትዮጵያ ኤሌክትሪክ አገልግሎት የጎንደር ዲስትሪክት ዳይሬክተር ሞገስ አበራ ለአሜሪካ ድምጽ ተናግረዋል። ከጦርነቱ በፊት በትግራይ ክልል ውስጥ ሆነው ጥያቄ ሲነሳባቸው በነበሩና አሁን ድረስ ያስተዳደሩ ሁኔታቸው አከራካሪ ሪዮኖ በዘለቁ አካባቢዎች ነው የመስመር ጥገናው የተካሄደው።
ሰሜኑ አካባቢ በነበረው ጦርነት የተቋረጡትን መስመር ከሁመራ ሳብስቴሽን የሚያገኙ በጣም ብዙ ከተማዎች አሉ። እነሱም በሙሉ ጥገና አከናውነን ዋናው ኃይል ከኢትዮጵያ ኤሌክትሪክ ኃይል በኩል የሚለቀቀው ዋናውን ፓወር እየጠበቅን ያለ ነው ለማገናኘት። ሁመራ፣ ዳንሻ፣ በአከር፣ አብደራፊ፣ አብርሃ ጂራ፣ ማይካድራ፣ አዲረመጥ እና አዲጎሹ ከነኚህ ውስጥ በጣም ብዙ ትንንሽ ከተሞች አሉ። ዋና ዋናዎቹ ናቸው።
445 ኪሎ ሜትር የመስመርና የኤሌክትሪክ ኃይል ተቆጣጣሪ መሳሪያ ወይም ትራንስፎርመር ጥገና መካሄዱን አቶ ሞገስ ጨምረው ገልጸዋል።
ለምሳሌ ከሁመራ ሳብስቴሽን አዲጎሹ የሚባል መስመር 90 ኪሎ ሜትር ሙሉ ጥገና ተደረገ። ዳንሻ አልፎ ሶሮቃ መስመር ድረስ ኦልሞስት ወደ 115 ኪሎ ሜትር ሙሉ ጥገና ተደረገ። እንደገና አሁንም ከሁመራ እስከ ወፋር ግፍ ወይም አዲረመጥ የሚባለው ቦታ ድረስ ወደ 120 ኪሎ ሜትር ነው። እሱም ሙሉ ለሙሉ ጥገና ተደረገ። ከሁመራ ተነስቶ ማይካድራ፣ አብደራፊ፣ አብርሃ ጅራ የሚሄድም ከመቶ 10 ወይም 120 ኪሎ ሜትር አካባቢ ሙሉ መስመሩ ጥገና ተደረገ። የእነኚህ ከተሞች በሙሉ የውስጥ ለውስጥ ስራቸው ተከናወነ። ትራንስፈርመሮቹ አብዛኛዎቹ ዘይታቸው ጎሎ ነው ያገኘ ነው። እነሱን ሙሉ ለሙሉ የመቀየትና የመሙላት የማስተካከል ስራዎች ተንትን ተብለዋል። ኃይል ከተለቀቀ በኋላ ግን የምናገኛቸው የተወሰኑ የማይሰሩ ነገሮች ካሉ መብራት እየበራ የምናስተካክላቸው ነገሮች እንዳሉ ሆነው ዋና ዋና መስሪያውንቱን ስራዎች ግን በሙሉ ተጠግነው ለአገልግሎት ሬዲ ናቸው፣ ዝግጁ ናቸው። አሁን
በአስቸጋሪ ሁኔታ ውስጥም ሆኖ የጥገና ስራው መጠናቀቁን ነው ያስረዱት ስራ አስኪያጁ።
በአካባቢው በጣም በረሃማ ቦታ ነው። በማንኛውም ሰዓት አገልግሎት ጥገና ለማከናወን ትንሽ ያስቸግር ነበር። ነገር ግን ሰራተኞቹ በቆራጥነት ጋር ህብረተሰቡ ረዥም ጊዜ መብራት ያላገኘ አካባቢ ስለነበረ የእነሱን እንትን ለማድረግ ህብረተሰቡም ድጋፍ አድርጎ በአካባቢ በጣም በጫካ የተሸፈነ ነበር። ኤሌክትሪክ የማያገኝበት ጊዜ ስለነበረ በጫካ የተሸፈነው የአካባቢው ነዋሪ ነው ከሰራተኞቻችን ጋር በመረዳዳት እገዛ አድርጎ ዛፍ ምንጠራ ምናምን ያደረጉት።
በነበረው የጸጥታ ችግር ባለው በረሃማ የአየር ንብረት ላይ የኤሌክትሪክ አገልግሎቱ መቋረጥ ሲታከል ህይወት ፈታኝ እንደነበር ስማቸውን መግለጽ ያልፈለጉ የአብደራፊ ነዋሪ ገልጸዋል።
በተለይ ደግሞ ትልቁ ችግር ተፈጥሮ የኖረው የውሃ ችግር ነው። የሀገር እንደምታየው ሙቀቱ ከ40 እስከ 42 እና ከ38 ከዛ በላይ የሚሄድ ስለሆነ መብራት ባለመኖሩ ቬንትሬተር ባለመኖሩ ሁሉም ነገር በመቋረጡ የሁለት ዓመት በእድሜ የገፋ ሰውም ህጻናትም ነፍሰ ጡርም በብዙ አደጋ ላይ የቆዩበት ያለፉም ሊኖሩ ይችላሉ።
አስተያየት ሰጪው መስመሩ ሲዘረጋ አካባቢው ከቅርብ ሳይሆን ከሩቅ ቦታ ኃይል እንዲያገኝ በመደረጉ በፍጥነት ተጠግኖ አገልግሎት እንዳናገኝ እንቅፋት ፈጥሮብናል ነው የሚሉት።
መስመሩ የተዘረጋውን ከሁመራ አብደራሲ ከአብደራሲ አብርሃ ጅራ ነው ከሁመራ ከክልል አንድ ከሚባለው ከትግራይ ከተከዜ ነው የመብራት መስመር ይመጣልን ድሮ እና ለእኛ የሚቀርበን ጎንደር ነው። 200 ኪሎ ሜትር ላይ ነው ያለ ነው።
በኢትዮጵያ ኤሌክትሪክ ኃይል የከፍተኛ ኤሌክትሪክ ማስተላለፊያ መስመሮች ጥገና ቴክኒካዊ ድጋፍ ክፍል ስራ አስኪያጅ ተስፋዬ መንግስቱ በኤሌክትሪክ መስመሩ ላይ የደረሰውን ጉዳት ከፍተኛ ሲሉ ነበር የገለጹት።
አሁን ካደረግናቸው የጥገና ስራዎች ሁሉ በጣም ፈታኝ የነበረው ከሁመራ ሽራሮ ሽሬና ከሽሬ ደግሞ እስከ ተከዜ ሰንቴን በረሃ ድረስ የሚደርሰው መስመር በጣም መልክዓ ምድሩ እጅግ በጣም አስቸጋሪ፣ የጉዳት መጠኑ እጅግ በጣም ከፍተኛ።
ከመስመር ዝርጋታ ያለፈ አልተፈጸመም ያሉት የአብደራፊው አስተያየት ሰጪ በተግባር አገልግሎቱ ካልተጀመረ ተስፋቸውን መግለጽ እንደሚቸገሩ ይናገራሉ።
ሲል አሁንም ገመድ ሲጎጥ እናያለን እንጂ ሽሬ ደርሶታል የሚባል ኢንፎርሜሽን አለ? ከኛ የደረሰ ነገር የለም። እስካሁን እንደተዳፈረ ነው ያለው። ሙሽራም ዜ ጀርባ ሳልወጣ አላምንም ማለት በትዳር ብዙ ጊዜ ስለቆየች ስጋ ስላላገኘች ነው ምናምነው ወደ ስራ ላይ ሲውል ነው።
አቶ ተስፋዬ በበኩላቸው የ230 ኪሎ ቮልት መስመር ጥገናው ተጠናቆ ኃይል ለመስጠት የሚያስችል ደረጃ ላይ እንደሆኑ አመልክተው ተሽከርካሪዎችን ለማንቀሳቀስ በአካባቢው የነዳጅ አቅርቦት አለመኖር አፈጻጸሙን እንዲዘገይ ካደረጉት ምክንያቶች ውስጥ አንዱ ነው ብለዋል።
ተሽከርካሪዎቻችን የነዳጅ አቅርቦት በአካባቢው ላይ ባለመኖሩ ካሰብነው በላይ እንደውም እንዲዘገይብን ያደረገው ነዳጅ ማግኘት በጣም ተቸግረን ነበር። ነዳጅ አቅርቦት በፈለግነው ሰዓት እንዳንንቀሳቀስ አድርጎን ነው ያለ ነው። የወልቃይት ሰቲት ሁመራ ዞን አስተዳደር ለራሳቸው ከሚጠቀሙበት ሁሉ ቅድሚያ በመስጠት የተገኘውን ነዳጅ ገዝተን እንድንጠቀም ቅድሚያ እንድናገኝ በማድረግ ከፍተኛ ድጋፍ ሲያደርጉልን ቆይተዋል።
ከዚህ በተጨማሪ የመረጃ ልውውጥ ለማድረግ የግንኙነት አውታር አለመኖርም በአፈጻጸም ቸው ላይ ተጽዕኖ እንዳደረገ ጠቁመዋል።
ከዚህ ኃይል ማመንጫ ያሉትን እኛን ባለሙያዎች ለማግኘት መቀሌ በኤንጂዎች አማካኝነት ኮሚኒኬት አድርገን ከመቀሌ ደግሞ በተከዜ ተደውሎ ከዛ ተከዜዎች ኮንፊርም አድርገው ወደ መቀሌ መልስ መልሰው እንደገና ወደ እኛ የሚመጣው እና የኮሚኒኬሽን መሀል ላይ ያለመኖር እጅግ ፈታኝ ያደረገብን ጉዳይ እሱ ነው።
ለቀን ሰራተኞችና ለዕለት ስራ ማስኬጃ የሚያስፈልገው ገንዘብ ጥገናውን ከሚያስፈጽመው ተቋማቸው በፍጥነት አለመድረሱም ለአፈጻጸሙ ፈጣን አለመሆን ራሱን የቻለ ተጽዕኖ እንዳለው አክለው ተናግረዋል። ያም ሆኖ አብዛኛው ስራ ስለተጠናቀቀ ህብረተሰቡ የተለመደ ያሉትን ትብብር እንዲያደርግ ጥሪ አስተላልፈዋል።
ከተከዜ እስከ ሽሬ ከሽሬ እስከ ሁመራ የሚሄደው የ230 ኪሎ ቮልት የጥገና ስራ በአሁኑ ሰዓት ተጠናቆ መስመሮችን የመሞከርና ያልተጠናቀቁ ሌሎች ስራዎች ካሉ ቼክ የማድረግ ስራ ነው እያከናወንን ያለ ነው። ህብረተሰቡ ከአሁን ሲያደርገው እንደነበረው በትዕግስት እንዲጠባበቀንና ይህንን የሙከራ ስራዎችን ጨራርሰን በሚቀጥሉት አጭር ቀናት ውስጥ በዚህም ቀን ማለት ያልሆነ ተስፋ እየሰጠን ህብረተሰቡም እንዳይጓጓ እኛ ባለሙያዎቻችንም ቀን ከሌሊት ሳይሉ በሚችሉት አቅም ሁሉ ኢቨን የኮማንድ ፖስት ሰዓት እላፊ ሁሉ እየሰራን ከፍተኛ ርብርብ እያደረግን እና የጸጥታ ኃይሉም ሞራልም ድጋፍም ስለሚሰጥ ህብረተሰቡም ደግሞ ደስ የሚለው ነገር ጥሩ አቀባበል አድርጎልን እየሰራን ስለሆነ በአጭር ቀናት ውስጥ ኃይል የሚያገኙበት እነዚህ ተከዜ፣ ሽሬ፣ ከሽሬ ሁመራ ያሉትን ለ230 ኪሎ ቮልት መስመር ጠግነን ኃይል ለማድረስ ከፍተኛ ርብርብ እያደረግን እንገኛለን።
አካባቢዎቹ ከጥቅምት 24 2013 ዓ.ም ጀምሮ የኤሌክትሪክ አገልግሎት እንደተቋረጠ ከስፍራ የደረሰ መረጃ ያመለክታል። ከሰሜን ወሎ ወልዲያ ዲስትሪክት ኃይል ያገኙ የነበሩት ዋጃ፣ ጥሙጋ፣ አላማጣ፣ ኮረም፣ ሰቆጣን ጨምሮ ከ11 የሚበልጡ ከተሞችና አካባቢዎች ከ50 ቀናት በፊት የመብራት አገልግሎት ማግኘታቸውን መዘገባችን ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
በተከታይ ዘገባ ደግሞ ወደ አፋር ክልል ነው የምናልፈው። የብሪታንያ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊና በኢትዮጵያ የዩኒሴፍ ተወካይ ጃን ፍራንኮ ሮቲሊያኖ በድርቅ ምክንያት በህፃናትና በቤተሰቦች ላይ ደረሰውን ጉዳትና የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እየሰጠ ያለው ምላሽ ለመመልከት በአፋር ክልል ጉብኝት አድርገዋል። ቆንጅታየ ዝርዝር ዜናውን ታቀርባለች።
የብሪታንያው የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ በሀገራቸው የውጭ ጉዳይ ሚኒስቴርና በእርዳታ ተቋሙ በዩኬ ኤድ የገንዘብ ድጋፍ ቀርበው የትግራይ ክልልን ጨምሮ በኢትዮጵያ ዙሪያ አስቸኳይ የምግብ እርዳታ ለማጓጓዝ በዓለም የምግብ ፕሮግራም ግቢ እየተጠባበቁ ያሉ የጭነት መኪናዎችን ጎብኝተዋል። ለአፋር ክልል ማህበረሰቦች የምግብ እርዳታ ለማድረስ የተሰናዱም አሉ። የብሪታንያው የውጭ ጉዳይ ሚኒስትር ክሌቨርሊና የዩኒሴፍ ኢትዮጵያ ተወካይ ጃን ፍራንኮ ሮቲሊያኖ በተጨማሪም በአፋር ክልል ዱብቲ ወረዳ በዩኒሴፍ የሚደገፉ ተንቀሳቃሽ የጤናና የተመጣጠነ ምግብ አገልግሎት ቡድኖችን ጎብኝተዋል። የውጭ ጉዳይ ሚኒስትሩ ክሌቨርሊ በሰጡት ቃል እንዲህ ብለዋል።
Well, the most important thing that we can do is support the
በኛ በኩል እናደርግ የምንችለው ከሁሉም ትልቁ ነገር በአሁኑ ወቅት ያለውን የሰላም ሂደት መደገፍ ነው። ቀረውን ማናቸውንም ነገር ለመገንባት የሚያስችልን መሰረት ሰላም ነውና ያ እንዳለ ሆኖ ዩኒሴፍና ሌሎችም አጋሮቻችን የሚያከናውኗቸውን ስራዎች ደግሞ ማገዛችንን መቀጠል አለብን። ብሪታንያ እንደ አውሮፓ አቆጣጠር ካለፈው ዓመት ሚያዝያ ወር ወዲህ በ90 ሚሊዮን ፓውንድ የሚገመት ድጋፍ ሰጥታለች። በዚያም ድጋፍ በተመጣጠነ ምግብ እጥረት የተጎዱ 330 ሺህ ህጻናትን ጨምሮ በሚሊዮኖች የሚቆጠሩ ኢትዮጵያውያንን ለመርዳት ችለናል።
ብሪታንያ ለኢትዮጵያ የምትሰጠው ድጋፍ ምን አይነት አስተዋጽኦ እንዳደረገ የውጭ ጉዳይ ሚኒስትሩ በዝርዝር ሲያብራሩ
The support that UK is giving to
Britannia አጋሮቻችንን በቦታው ሆነው ለሚያከናውኗቸው ስራዎች የምታደርገው ድጋፍ የሚጨበጥ ልዩነት ያመጣ ነው። በተመጣጠነ ምግብ እጥረት የተጎዱ በዚያ ላይ ደግሞ ወባ ይዟቸው ስለታመሙ ህፃናት ሰምቻለሁ። ለወባ ህክምና እየተደረገላቸው በፍጥነት እያገገሙ ነው። ክብደታቸውም እየጨመረ እያደጉም ነው። ስለዚህ የብሪታንያ ግብር ከፋዮች የሚሰጡት ገንዘብና ዩኒሴፍም የሚሰራው ስራ ለውጥ ያመጣ ነው። ስለዚህ እኛም ያዝነውን ድጋፍ መቀጠል አለብን።
በደቡባዊና በሰሜን ምስራቃዊ የኢትዮጵያ አካባቢዎች በቀጠለው በ40 አመታት ውስጥ ባልታየ ደረጃ አስከፊ የሆነ ድርቅ በህፃናትና ቤተሰቦች ላይ ከባድ አደጋ ደቅኗል። በድርቁ ምክንያት የተጎዱት ሰዎች ቁጥር ከ24.1 ሚሊዮን በላይ እንደሚሆን የተገመተ ሲሆን ከነዚህ ውስጥ 12.6 ሚሊዮኑ ህፃናት እንደሆኑ ተመልክቷል። በድርቁ በጎርፉና በግጭቶች የተነሳም ሰብአዊ ችግሩ እየከፋ ሲሆን በአሁኑ ወቅት በአፋር ክልል 1.7 ሚሊዮን ሰዎች ሰብአዊ እርዳታ የሚያስፈልጋቸው እንደሆኑ ነው የተመለከተው። ከጥር እስከ ጥቅምት በነበሩት ወራት በተመጣጠነ ምግብ እጥረት ምክንያት ለህመም የተጋለጡ 28000 ህጻናት ህክምና የሚያገኙበት ማዕከል መግባት እንደነበረባቸው ዘገባው አመልክቷል። በጥቅምት ወር ብቻም እጅግ አጣዳፊ በሆነ ሁኔታ ታመው የተመጣጠነ ምግብ ህክምና ወደሚያገኙበት ስፍራ መግባት የነበረባቸው ህጻናት ቁጥር 4500 እንደነበረ ዘገባው አክሏል። የዩኒሴፉ የኢትዮጵያ ተወካይ ጃን ፍራንኮ ራቲግሊያኖ ድርጅታቸው ስለሚያደርገው የእርዳታ እንቅስቃሴ ሲያስረዱ
Well, the partnership with FCDO is a fundamental one.
ከብሪታንያ የውጭ እርዳታ ተቋም FCDO ጋር ያለን መሰረታዊ በሆነ አጋርነት ስንሰራ ቆይተናል። ለበርካታ አመታት በአጣዳፊ እርዳታም በልማት እርዳታም ረገድ በትብብር ስንሰራ ቆይተናል። ዩኒሴፍም በኢትዮጵያ በሁለቱም በአጣዳፊ እርዳታ በልማት ዘርፎች ስፋት ያለው አስተዋጽኦ ሲያበረክት ቆይቷል። በተመጣጠነ ምግብ፣ በትምህርት መስክ እንዲሁም አሁን የምንገኝበትን የአፋር ክልልን በመሳሰሉ በግጭትና በድርቅ በተጎዱ አካባቢዎች መጠነ ሰፊ እርዳታ እናደርጋለን።
ዩኒሴፍ ለቀጣዩ የአውሮፓ 2023 ዓመተ ምህረት ለሰብአዊ እርዳታ ስራ የሚያስፈልገውን ድጋፍ በተመለከተ በዚህ ሳምንት ተማጽኖን አቅርቧል። ኢትዮጵያን በሚመለከት በትግራይ በአፋርና በአማራ ክልል በግጭቱ ሳቢያ እንዲሁም በአፋር በኦሮሚያ በሶማሌና በደቡብ ክልል ባለው የከበደ ድርቅ የተነሳ 31.4 ሚሊዮን ሰዎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ነው የተነበየው። 16.5 ሚሊዮኑ ህጻናት፣ 7.8 ሚሊዮኑ ደግሞ ሴቶች መሆናቸውን ገልጿል። ሀገር ውስጥ ተፈናቃዮች ቁጥር 4.5 ሚሊዮን እንደሚደርስ አክሏል። ዩኒሴፍ ከአፋር ክልል የጤና ቢሮ ጋር በመተባበር ለመድረስ አስቸጋሪ በሆኑና ቋሚ የጤና ጣቢያዎች በሌሏቸው የክልሉ አካባቢዎች ለሚኖሩ ቤተሰቦች መሰረታዊ ነፍስ አድን የጤናና የተመጣጠነ ምግብ አገልግሎት የሚሰጡ 36 ቡድኖችን አሰማርቷል። ተንቀሳቃሽ የጤና ቡድኖቹ ድርቅ፣ ጎርፍ፣ ግጭት እንዲሁም ወረርሽኞች በመሳሰሉ አጣዳፊ ችግሮች የሰው ህይወት እንዳይጠፋ ለመከላከል ጥረት እያደረጉ መሆኑ ተመልክቷል። በሌላ በኩል የዓለም የምግብ ፕሮግራም ከብሪታንያ ባገኘው የገንዘብ ድጋፍ በገዛቸው 54 የጭነት መኪናዎች በሀገሪቱ ዙሪያ ለአንድ ሚሊዮን ሰዎች የሚውል 23 ሺህ ቶን የምግብና ልዩ የተመጣጠነ ምግብ አቅርቦት ለማድረስ መቻሉ ተጠቁሟል።
በተከታይ ወደ ኮንጎ ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ ወታደሮችና በአማጽያን መካከል የሚደረገው ውጊያ ካለፈው መጋቢት ጀምሮ ወደ 400 ሺህ ሰዎች የሚገኙባቸው የጤና ማዕከሎች ከፍተኛ የአቅርቦት እጥረት ስለገጠማቸው ኒራንጎንጎ ግዛት ወደሚገኙ ዓለም አቀፍ የስደተኞች ጣቢያዎች እየተሰደዱ ነው። በኒራንጎንጎ የጤና ማዕከሉን የተመለከተችው ሩት ኦማር ኤስተር ያጠናከረችውን ዘገባ ደረጀ ደስታ ያቀርበዋል።
በሙኒጊ የሚገኘው የማየንደሎ የግል ጤና ማዕከል በዲሞክራቲክ ሪፐብሊክ ኮንጎ ኒራጎንጎ ግዛት ለሀገር ውስጥ ተፈናቃዮች መሸጋገሪያ ካምፕ ነው። አሁን ተጨናንቋል። የተባበሩት መንግስታት ካለፈው መጋቢት ጀምሮ በመንግስት ጦርና ኤም 23 አማጽያን መካከል በሚካሄድ ውጊያ በሰሜን ኪቩ ግዛት ወደ 300 ሺህ ሰዎች እንዲፈናቀሉ ሲደረግ 182 ሺህ የሚሆኑት በዓለም አቀፍ የስደተኞች ጣቢያ ውስጥ ገብተዋል። ሁሉም ያሉት ኒራጎንጎ ውስጥ ነው። በዚህ ካምፕ ውስጥ የሚመለከቷቸው በሽተኞች በሶስት እጥፍ ማደጋቸውን ዶክተር ጃኩዝ ሙሁንጉ ይናገራሉ።
መጋዘናችን ውስጥ ያለው ክምችታችን ይህ ነው። እዚህ ምንም የለም። ለራሳችን ምን እንደምናቀርብ አናውቅም። እንደምታዩት ባዶ ነው። መርፌዎች የሉንም። ነገ ህሙማን ቢመጡ ራሳችንን በምን እንደምናዘጋጅ አናውቅም።
ዊዚኒ ዜናቦ ኪቡምባ ከሚገኘው መንደሯ የተፈጠረውን ግጭት ሸሽታ ከባለቤቷና አራት ልጆቻቸው ጋር የወጣችው ከሶስት ወር በፊት ነው። ባለቤቷ በግጭቱ መካከል ጠፍቷል። አግኝታውም ሆነ የት እንዳለ ቀርቶ በሕይወት ስለመኖሩ አታውቅም። ወደ ሕክምና ማዕከሉ ስትደርስ የነበረውን ሁኔታ ትናገራለች።
እዚህ በመጣው ጊዜ እንቀጠቀጥ ነበር። ደክሜም ነበር። ይመስለኛል ወባ ነው። ጉልበቴን ያመኝ ስለነበር መራመድ አልቻልኩም። ለጤና የምከፍለው ምንም የለኝም። ዶክተሩ ራሱ እንዴት እንደሚረዳን ያውቃል።
የኮንጎ መንግስት በተፈናቃዮቹ ካምፖች ነጻ የጤና አገልግሎት እየሰጠ መሆኑን ቢገልጽም በሰሜን ኩቪ የሚገኙት የጤና ባለስልጣናት ያለው ፍላጎት ከፍተኛ መሆኑን ይገልጻሉ። ዶክተር ዣንቬር ኩቡያ በሰሜን ኪቩ የሚገኘው የጤና ማዕከል ኃላፊ ናቸው።
ከመንግስት እርዳታ እያገኘን ቢሆንም መስጠት የሚችሉት ትንሽ ነገር ሁሉንም ነገር የሚሸፍን አይደለም። የተሻለው ነገር ግጭቱን አቁሞ እነዚህ ሰዎች ወደ ቤታቸው እንዲመለሱ መፍቀድ ነው።
በዚህ ወር በናይሮቢ የተካሄደው የሰላም ስምምነት በዲሞክራቲክ ሪፐብሊክ ኮንጎና አማጽያንን ትረዳለች ስትል ኪንሻሳ በምትከሳት ክሱንም ባስተባበለችው ሩዋንዳ መካከል ባለፈው ህዳር አንጎላ ውስጥ የተደረሰበትን የተኩስ ማቆም ስምምነት መሰረት ያደረገ ነው። በንግግሩ ያልተጋበዙት የኤም 23 አማጽያን ስምምነቱን የሚያከብሩ ሲሆን በውጊያው ከያዟቸው ግዛቶች ለቀው እንደሚወጡ በወዲያኛው ማክሰኞ በሰጡት መግለጫ አስታውቀዋል። በአንጎላ ሸምጋይነት የተደረሰበት የተኩስ አቆም ስምምነት የቆየው ለአንድ ሳምንት ብቻ ሲሆን ሁለቱም ወገኖች አንዳቸው አንዳቸውን እየከሰሱ በመካከሉ ሰላማዊ ሰዎች መታገታቸው ተነግረዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ልንሻገር ነው። ወደ ሁለተኛው አጋማሽ ቅንብሮቻችን ከማለፋችን በፊት ግን የኳታር የዓለም ዋንጫን ዙሪያ የተገናኙ ዘገባዎችን እናሰማችኋለን።
የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ
በኳታር እየተካሄደ ያለው ጨዋታ የሩብ ፍጻሜ ላይ ነው። ዛሬ በተካሄደው ጨዋታ ብራዚል ከጨዋታ ውጪ ሆኗል። በዚህ ጉዳይ መረጃዎች ሊሰጠን ሀፍታሙ ስዩም እዚህ ስቱዲዮ ይገኛል። ሀፍታሙ፣ የዛሬው ጨዋታ እንዴት ነበር?
ስመኝሽ ያልታሰብ ነበር የዛሬው ጨዋታ። ነገር ግን ከኳስ አንድ ውበት መካከል ያልተጠበቁ ውጤቶች ናቸው። እንግዲህ ዛሬ ለብራዚል ብሔራዊ ቡድን ደጋፊዎች ፈታኝ ቀን ነው ማለት ይቻላል። የሀገሪቱ ብሔራዊ ቡድን ከክሮሺያቸው ጋር ነበረ በዛሬው ዕለት የተጫወተው የሩብ ፍጻሜ ጨዋታ ነበረ። በክሮሺያ ቡድን አማካኝነት ግን ሽንፈት ደርሶበታል። አድማጮችም ተመልካቾችም ቀደም ባሉት ጊዜያት በቴሌቪዥን መስኮታቸው ያዩት ይመስለኛል። ላላዩት ጠቅልላ አድርጎ ለመግለጽ ያክል ቡድኖቹ መደበኛ የጨዋታ ጊዜ እስኪጠናቀቅ ምንም ጎል ማስቆጠር አልቻሉም ነበረ። በጭማሪ ሰዓት ላይ ግን ኔማር በ105ኛው ደቂቃ በክሮሺያ መረብ ላይ ያሳረፋት ኳስ ለብራዚላውያን ደስታን ያጎናጸፈች ነበረች። ይሁንና በጠንካራ መከላከልና መልሶ ማጥቃት ላይ ያተኮሩት ክሮሺያዎች በ117ኛው ደቂቃ ላይ በብሩኖ ፔትሮቪች አማካኝነት ያልተጠበቀ ጎል በማስቆጠር የብራዚላውያኑን ደስታ ውሃ ቸልሰውበታል ማለት ይቻላል። አሸናፊውን ለመለየት የኋላ የኋላ የፍጹም ቅጣት ምት ምዕራፍ ቀጥሏል። በዚህ ሰዓት ነበረ ከወትሮ በተለየ ሁኔታ ያለመረጋጋት ይነበብባቸው የነበሩት የብራዚል ተጫዋቾች የተፈተኑት። ሁለት የብራዚል ተጫዋቾች የተሰጣቸውን ፍጹም ቅጣት ምቶች ሰጥተዋል። በአንጻሩ የክሮሺያ ቡድን አባላት የተሰጣቸውን አራት ፍጹም ቅጣት ምቶች ሙሉ በሙሉ ከጎል ጋር ማገናኘት በመቻላቸው የአምስት ጊዜ የዓለም ዋንጫ ቻምፒዮኗን ብራዚልን አሸንፈው ወደ ቀጣይ ዙር ማለፍ ችለዋል። እንግዲህ ዛሬ የነበረው ጨዋታ ይህን ይመስል ነበረ። ስመኝሽ፣
እንዳልከው እንግዲህ ዛሬው ጨዋታ የብዙ ደጋፊዎችን ስሜት የፈተነ ነበረ። በቀጣይ የሚኖሩት ጨዋታዎች ምንድን ናቸው? ወደ ፍጻሜው የሚደርሰው ማን ነው ተብሎ ይገመታል?
እንግዲህ ከዚህ ጨዋታ በኋላ ወደ 7 ጨዋታዎች ይቀራሉ የዓለም ዋንጫ ሊጠናቀቅና የዚህ ዓለም ዋንጫ አሸናፊ ለማወቅ ከጥቂት ደቂቃዎች በኋላ የሁለት ጊዜ የዓለም ዋንጫ አሸናፊ አርጀንቲናና ኔዘርላንድስ ይጫወታሉ። በዓለም ዋንጫ ታሪክ ውስጥ እንግዲህ ስማቸውን በደማቁ ለማጻፍ ቡድኖቹ የሚያደርጉት ፉክክር ይጠበቃል። በሉሴል ስቴዲየም ነው ተገናኝተው ጨዋታው የሚያከናውኑት። በነገው ዕለት ደግሞ የአፍሪካን አህጉር የወከለችው ሞሮኮ እንዲሁም ደግሞ የገናና ተጫዋቾች መፈጠሪያ የሆነችው ፖርቹጋል ክርስቲያኖ ሮናልዶን ጨምሮ ማለት ነው በአልቱማማ ስቴዲየም ነገ ላይ ይገናኛሉ። የአውሮፓ እግር ኳስ ኃያላኑ እንግሊዝና ፈረንሳይም በነገ ዕለት ነው የሚጫወቱት፣ በአልባይት ስቴዲየም ይገናኛሉ። በነገራችን ላይ ፈረንሳይ ሁለት ጊዜ የዓለም ዋንጫን አንስታለች፣ እንግሊዝ አንድ ጊዜ ብቻ ነው ታሪክ የሰራችው።
ከማጠናቀቃችን በፊት አንድ ክስተት አዲስ አለ ብለህ ነበር።
አዎ፣ እንግዲህ ኢትዮጵያና የዓለም ዋንጫ የተገናኙበት ነው 974 የሚባል የካታር ስታዲየም አለ። እሱ በዛሬው ዕለት መፍረስ ጀምሯል። በሚፈርስበት ቀን ግን አንድ ኢትዮጵያዊ ታዳጊ ዳግማዊ ቴዎድሮስ የሚባል 974 ጊዜ ኳስ በማንጠባጠብ የሚገኘውን ገቢ ደግሞ ኢትዮጵያ ውስጥ ላሉ በጎ አድራጎት ድርጅቶች ለመዋል ጥረት ጀምሮ ነበረ። ያንን በመከታተል ሮይተርስ ዛሬ ዘገባዎቹን አቀናጅቶ አስተላልፏል። እንግዲህ ጥሩ የሚባል ምላሽም እያገኘ ነው። ስለዚህ በቀጥታ ባንወዳደርም በተዘዋዋሪ ደግሞ የዚህ ዓለም ዋንጫ አካል ሆነናል ማለት ነው ኢትዮጵያኖቹ።
በጣም እናመሰግናለን። እንግዲህ ከዚህ ከዓለም ዋንጫ ጋር የተያያዙ መረጃዎችን ወደ ስቱዲዮ እየመጣ ስለምታደርሰን እናመሰግናለን። ወደ ሁለተኛው አጋማሽ የቀሪ ቅንብሮቻችን እናልፋለን። በተከታዩ ዝግጅታችን የምንመለከተው ሴታዊት ንቅናቄ በየዓመቱ የሚታሰበው የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ነው። አሁንም አልረፈደም በሚል መሪ ቃል በትግራይ፣ አማራና አፋር እንዲሁም ደግሞ ግጭት ባለባቸው በምዕራብ ኦሮሚያ አካባቢዎች ጾታዊ ጥቃት የደረሰባቸው ሴቶችና ሕጻናት አስፈላጊው ድጋፍ እንዲደረግላቸው እንዲሁም ደግሞ አጥቂዎች በተገቢው መንገድ ወደ ሕግ እንዲቀርቡ የሚጠይቅ መልእክቶች ተላልፈዋል። ኤደን ገረመው የዚህን የተቋ ሙን መስራችና ዋና ስራ አስፈጻሚ ዶክተር ስሂን ተፈራን አነጋግራ ተከታዩን አሰናድታለች።
ያለፉት ሁለት ዓመታት ኢትዮጵያውያን ሴቶች በተለይም ደግሞ ጦርነትና ግጭት ባለባቸው አካባቢዎች የሚኖሩ ሴቶች ለአስገድዶ መደፈር፣ ለድብደባ፣ ለሞትና ለስደት ተጋልጠዋል። እነዚህ ጥቃቶች በሴቶች ላይ መፈጸማቸውን በጦርነቱ ተሳታፊ የሆኑ አካላት በሙሉ ቢቀበሉትም አጥቂዎችን ወደ ፍትህ ማቅረብ እንዲሁም ደግሞ ለሴቶች ተገቢ የሆነ የሕክምና፣ የስነ ልቦናና የመልሶ ማቋቋም ቸል የተባሉ ይመስላሉ። የዘንድሮ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ሴታዊት ንቅናቄ ሃሽታግ አሁንም አልረፈደም ስትል ጥሪ አቀርባለች። የተቋሙ መስራችና ዋና ስራ አስፈጻሚ ዶክተር ሲህን ተፈራ
ለዚህ አመት የመረጥ ነው አሁንም አልረፈደም በሚል መሪ ቃል ጾታዊ ጥቃት በጦርነቶች ውስጥ ምን ያህል ሴቶች እንደተጎዱ ሰምተናል። በትግራይ ጦርነትም ቢሆን ወይም በምዕራብ የሀገራችን ክፍል በኦሮሚያ፣ በቤኒሻንጉል ብቻ ጦርነት ባለበት ሁሉ ሴቶች መጎዳታቸው የማይቀር ነው እና እሱ ለዚህ ችግር መፍትሄ መፈለግ፣ ማፈላለግ፣ ሁሉም የጉዳት ሰለባዎች ማገገም እንዲችሉ ያንን አክሰስ መፍጠር እና ጉዳት እያደረሱ ያሉት ጦርነት አካላት በሁሉም በኩል ቢሆን ከዚህ ነገር መቆጠብ እንዲችሉም ግን ደግሞ የራሳቸውን የሰራዊት አባላት ወደ ፍትህ ማምጣትም ሊሆን ይችላል ጥያቄው። ብቻ በዚህም ሆነ በዛ ጾታዊ ጥቃትን መርሳት የለብንም። በሀገራችን ሁኔታ ውስጥ ካሉት ጥቃቶች በጣም አሰቃቂው ወይም በጣም ጉዳት ብለን ከምናያቸው ነገሮች ያው እንግዲህ መሞት፣ ህይወት ማጣት አለ። ከዛ በኋላ ደግሞ በጣም አሰቃቂ እና በጣም እየጎዳ ያለው ህብረተሰባችንን በሙሉ ማህበረሰባችንን ልብ እየሰበረ ያለው የጾታዊ ጥቃት ነው እና አሁንም ማረፈድ ነው ያል ነው ይህንን ለማስቆም ጊዜው አሁን ነው የሚለውን ሀሳብ በመያዝ ነው።
ዶክተር ሲሂን ይህን ለመሰለው ጉዳት የጤና ድጋፍ፣ የፍትህ ካሳ እንዲሁም ደግሞ ማህበረሰብ ተኮር የሆነ ድህረ አደጋና ነውጥ የስነ ልቦና እርዳታ እንደሚያሻም ይጠቁማሉ። ይህ ታዲያ በትግራይ፣ በአማራ፣ በአፋር እንዲሁም ደግሞ በቤኒሻንጉልና በኦሮሚያ ክልሎችም መደረግ እንዳለበት ይጠቁማሉ።
ጥቃቱ ሁልጊዜ ኢነቪተብል ነው፣ ጦርነት ባለ ቁጥር መኖር አለበት የሚለውን አንቀበልም። ብዙ ጊዜ በአብዛኛው ጦርነት ውስጥ በዓለም ላይ ያሉ ውስጥ አለ፣ ግን በዚህ ኤክስቴንት እንደዚህ አይነት ጉዳት ብዙ ሀገር ላይ ሰምተን አናውቅም እና ባይሆን ጥሩ ነበር። እንዳይሆን ደግሞ ማድረግ የሚችሉት ተዋጊ አካላት ናቸው። ድንጋጌዎች እንደ ኢትዮጵያ መንግስትም ወይም እንደ ሌላ ታጣቂ ኃይል ሁሉ መቼስ የጦርነት የድንጋጌ እና የሚከበሩ ነገሮች አሉ አይደለም። ንጹሐን ዜጎች መጎዳት የለባቸውም ነው ሴቶችን ሞራል ለመጉዳት ያንን ማህበረሰብ ማንበርከኪያ አድርጎ ጾታዊ ጥቃትን ማስፈን አንዴት ይደረግ እኮ ሊቆም ይችል ነበር። መጀመሪያ ሄዶ የደፈረው ወታደር ቢቀጣበት እና እንደ ብሽሽቅ ወይም እንደ መመላለስ አሁን የኔ ማህበረሰብ ሴቶች እንደዚህ ተጎድተዋል ስንመጣ የእናንተን እንደማ እንጎዳለን በሚል ሴቶችን መጠቀሚያ እንደ ቃቃ ባያረጉ ተዋጊዎች እዚህ ደረጃ አይደርስም ነበረ። ስለዚህ መቼ ነበር መቆም ያለበት የሚለው ይሄ ይመስለኛል። አሁንም ግን አረፈደም ደግሞ ማለት ያለብን ተስፋ መቁረጥ ስለማንችል ነው። በተለይ የትግራይ ጦርነቱ የእውነት አሁን እየተባለ ባለው መልክ የእውነት እየቆመ ከሆነ ሰየው በጣም የሚያስደስት ነገር ነው። ግን ሴቶቹ የተጎዱ ሴቶች ደግሞ ያለ ካሳ መፍትሄ ሳይፈለግ ተጠያቂነት ሳይኖር በዛው ተድበስብሶ ጉዳታቸው ተድበስብሶ ካለፈ ደግሞ ሌላ ጥቃት ነው የሚሆነው። ወደ ሌላ ጦርነት ነው የሚወስድ። እንደ አደባብሰን የምንተወው ነገር ነው እና አሁንም አረፈድም ያለው በሁለቱ ምክንያት ነው። አንደኛው ጦርነቱ የጋብ እያለ ቢሆንም ቁጥሩ ቢያስደስተንም ግን ተጠያቂነቱ ካሳ መፈለጉ ሴቶች እንዲያገግሙ ከተጎዱት ጉዳት ወንዶችም የተጠቁ ሴቶችና የህጻናት ቁጥር በጣም ከፍ ቢልም በተለይ ሴት ህጻናት ይህንን ክፍተት ለመሙላት ለማህበረሰባችንን ሴቶቻችንን ልብ ለመጠገን አሁንም ጊዜ አለን በሚለው ነው። አንደኛው እሱ ነው። ሁለተኛው ግን ሌላ ጥቃቶች እና በጣም ከፍተኛ የሆነ ያው ጦርነት አንለው ይሆናል ግን ብዙ ግጭቶች በየቦታው አሉ። በተለይ አሁን ኦሮሚያ ውስጥ ያለው ያው በጣም አሳሳቢ ደረጃ ላይ ደርሷል። ያው ጥቂት ማየትም ከቻል ነው። አሁን እኔ ለምሳሌ በቅርብ ቤኒሻንጉል ሄጄ ከምዕራብ ወለጋ የተፈናቀሉ ዜጎች ሴቶችን ለማናገር እድል ነበረኝ እና እዛም በጣም ከፍተኛ የሆነ የእውነት በጆሮም ለመስማት የሚሰቅ አይነት ጾታዊ ጥቃት ነው የምንሰማው። የቆመውም ጦርነት ላይ ይሁን ጋብያ ላይ ያለውም ይሁን ገና እየጀመረው ላይ ያለውንም ቢሆን ለጾታዊ ጥቃት መፍትሄ መፈለግ እንዲቆም ማድረግ አሁንም ቢሆን ጊዜው አረፈደም ነው።
ዶክተር ሲን ተቋማቸው አሁንም አረፈደም በተባለው መልእክት ጥቃት አድራሾች ለፍትህ እንዲቀርቡ ጥሪ ማድረጋቸውን ገልጸው፣ ነገር ግን በአሁን ሰዓት ያለው ሂደት ሚስጥራዊ መሆኑ ነገሮች ቸል የተባሉ ያስመስላቸዋል ይላሉ።
የግንዛቤ ማጠር አይመስለኝም። እውነቱን ለመናገር የሚደፍሩት ወታደሮች አንቀጣበትም ብለው ስለሚያስቡ ነው። እና የኢትዮጵያ መንግስት ወይ ራሱ ወታደሮች በጦር ፍርድ ማቅረብ የከሰሳቸው አሉ። እና የፍርድ ሂደቱ ገና ነው። ህዝብን በሚያውቀው ደረጃ የሚደረግ አይደለም። ያው ሚስጥርነቱ ተጠበቀ ስለሚሆን ግን እንደምንሰማው ጥቂት ወታደሮች አሉ የተከሰሱ። ያው ይሄም ይበቃ አይደለም። ምክንያቱም ጥቂት ወታደሮች አይደሉም ያን ሁሉ የትግራይ ሴቶች የደፈሩት ጥቂት ሆነው አይደለም።
በግንቦት ወር 2014 ዓ.ም የኢትዮጵያ መንግስት ጠቅላይ አቃቤ ህግ ዶክተር ጌዲዮን ጢሞቴዎስ በሰጡት ጋዜጣዊ መግለጫ በትግራይ ጦርነት ጾታዊ ጥቃት ፈጽመዋል ተብለው የተጠረጠሩ 25 የመንግስት ወታደሮች ለህግ መቅረባቸውና ከነሱ ውስጥ ደግሞ 3ቱ እንደተበየነባቸው ተናግረዋል። ይሁን እንጂ ዶክተር ሲሄን ተፈራ ከሁሉም ወገን በሰሜን ኢትዮጵያ ግጭት ጥቃት ያደረሱት አካላት ለህግ መቅረብ እንዳለባቸው በመግለጽ የተጠቀሰው አሃዝ ዝቅተኛ ነው ይላሉ።
እና ሲምቦሊክ የሆነ ወይ በቃ ይሄን አድርገናል ለማለት ብቻ እንዳልሆነ ተስፋ አደርጋለሁ። ምክንያቱም የተመረጠ መንግስት ሴት ፕሬዚደንት ባሉን ጊዜ ጾታዊ ጥቃት ተድበስብሶ የሚያልፍ ከሆነ ያው ትልቅ መልእክት ነው የሚላከው ለሁላችን፣ ለኢትዮጵያ ሴቶች በሙሉ፣ ሁሉም ዜጎች ላይ የደረሰው ጥቃት ስለሚሰማን ስለሚያንገበግ ግበን ልክ ነው ብለን ስለማናምን መንግስት መጀመሪያ ምን ያደርጋል የሚለው ጥያቄ አንደኛው እሱ ነው። እሱን ያው በጉጉት ለማየት እየጠበቅን ነው። ከህግ ካሳ ውጭ እንግዲህ ያው ትንሽ ትራንዚሽናል ጀስቲስ የሚል ነገር መንግስት ጀምሯል። ትራንዚሽናል ጀስቲስ ማለት እንደ ማህበረሰብ የሚያሻግር ሁሉን ሰው ሁሉን ጥፋት ያጠፋ ሁሉንም ሚሊሻ ውስጥ ያለ በመቶ ሺህ የሚቆጠር ታጣቂ ኃይልን ማሰር ላይቻል ይችላል። ግን እንደ ማህበረሰብ ከዚህ አሁን ካለንበት ወጥተን መሻገር እንችላለን የሚል አይነት ህሳቤ ነው። ትራንዚሽናል ጀስቲስ በአማርኛ ምን እንደሆነ እርግጠኛ ስላልሆንኩ ነው። እና መንግስት ይሄንን መጀመሩ ጥሩ ነው። ያው መንግስት አንደኛው ተዋጊ አንደኛው ተጣይ ራሱ ሆኖ መፍትሄ ማምጪ መሆኑ እንግዲህ ጥያቄ ሊያስነሳ ቢችል ከላይ መጀመሪያው ነው የሚሆነው፣ ምንም ጥያቄ የለውም። ከዛ በኋላ ግን አንደኛ ሕክምና የሕክምና እርዳታ ሌላም ቦታዎች አማራ ክልልም አፋርም እነሱም ሁለት ክልሎች ይቻለው ተመሳሳይ ነው። ለምሳሌ ስለዚህ ሴቶቹ ተጎድተው
የሴታዊት ንቅናቄ መስራችና ስራ አስኪያጅ ዶክተር ሴን ተፈራ ጥቃት የደረሰባቸው ሴቶች ከማህበረሰባቸው ሳይቀር ስም እየወጣላቸው እየተጎዱ ነው ያሉ ሲሆን፣ ትኩረት ሲደረግ ጥቃት እንዳይለመድ ማድረግ እንዲሁም ደግሞ ማህበረሰብን መልሶ ማስተማር እኩል ሊታሰብበት እንደሚገባም ጠቁመዋል። በሰሜን ኢትዮጵያ ብቻ ሳይሆንም እንዲሁም ደግሞ በምዕራብ ኦሮሚያና በቤንሻንጉልም ተመሳሳይ የሆኑ ጥረቶች እንደሚያስፈልጉም በጽኑ አሳስበዋል። ሃሽታግ አሁንም አረፈደም በጦርነት ወቅት ጾታዊ ጥቃት ለደረሰባቸው ሴቶች የህክምናና የህግ ድጋፍ እንዲያገኙ እንዲሁም ደግሞ መንግስት አጥቂዎችን ለህግ እንዲያቀርብ ጥሪ አስተላልፏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዝግጅታችን ከአሜሪካ ድምጽ እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ ሀገራዊ ምክክር እንዲደረግ ከተለያዩ አካላትና አቅጣጫዎች ሀሳብ ሲቀርብ ቆይቷል። ከቅርብ ዓመታት ወዲህም እንዲህ ያሉ መድረኮች እየተከፈቱ በአንዳንድ አካባቢዎች ጥሩ ውጤት ሲያስገኙ፣ በሌሎች ተመሳሳይ መድረኮች ደግሞ ተጨማሪ ችግር የፈጠሩ አይታጡም። በእነዚህ ሀገራዊ ምክክር ሂደቶች ላይ ተጽዕኖ ከሚያሳድሩ ጉዳዮች መካከል አንዱ የመገናኛ ብዙሃን ሚና መሆኑን ደግሞ ብዙዎች ይስማሙበታል። በቅርቡ በሰላም ሚኒስቴር፣ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት እና በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አማካኝነት ለመገናኛ ብዙሃን ባለሙያዎች የቀረበ አውደ ጥናትም በዚህ ላይ ያተኮረ ነበር። መለስካቸው አምሃ ተከታትሎታል።
ለፕሮፌሰር መስፍን አርአያ በመጀመሪያ ያቀረብኩላቸው ጥያቄ በኮሚሽኑ አቋቋም ሂደት ግልጽነትና ቅቡልነት ላይ ብዙ ነቀፋዎች ሲቀርቡ ነበረ። ይህ ገጽታው ኮሚሽኑ ባለፉት ወራት ባከናወናቸው ሥራዎች ምን ያህል ተሻሽሏል ይላሉ የሚል ነበረ። መልሳቸው የሚከተለው ነው።
እንግዲህ ገጽታው ከመጀመሪያውም ያን ያህል የጠፋ ነው ብዬ አላስብም። የማላስብበት ምክንያት መጀመሪያ በሂደቱ ላይ አመራረጡ ላይ ችግር ነበረበት ወይም አለበት ብለው የሚያስቡ ወገኖችንም በሂደት ተደራሽ ያደረግናቸው ስለመጣን እና ኮሚሽነሮቹ መጣጣቸው እንዴት እንደሆነ እንደማን እንደሆኑ ቃለ መሐላ ከፈጸሙበት ከየካቲት ወር ጀምሮ ምን ያህል ስራ እንደሰሩና ፍላጎታቸውና ሌላም ነገር ግንዛቤ ውስጥ መግባት ከብዙዎቹ ጋር መግባባት የተደረሰበት ይመስለኛልና ዋናውና ትልቁ ነገር ወደ ስራ መምጣታችንና ስራችንን በሚገባ ተረድተን የኛ ስራ አዋጁ ላይ ስለሆነ ሁሉ ነገር ያለው መርሁም የስራ ተግባራቱም በሙሉ በዝርዝር የተቀመጡት አዋጅ 1265/2014 የሚባለው ላይ ስለሆነ ያንን በመተግበር ሂደት ውስጥ በምናሳየው አካሄድና በተለይ ደግሞ ላለፉት 3 ወራት በየአካባቢው በየክልሎች በመሄድ ተደራሽነታችንን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አደረጃጀት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል ብዬ አስባለሁ።
ይሄ ነቀፋ በጣም ገኖ ሲሰማ የነበረው የመንግስት ተጽዕኖ እንዳለበት ነበር የሚናገረው። መንግስት ነው መርጦ ያስቀመጣቸው እንጂ ተቃዋሚም ሆነ ሌላው ህዝብ የለበትም የሚል ነበረ። ከዚህ አኳያ ከመንግስት ነፃ መሆኑን ከሄዳችሁበት የጊዜ ሂደትን ባኳያ እንዴት ማረጋገጥ ይቻላል?
ማረጋገጥ የሚቻለው አመጣጣችን ነው። ለምሳሌ እኔን ራሴን እንደ ምሳሌ ብቆጥር እኔ የዩኒቨርሲቲ አስተማሪና ሐኪም ነኝ እና በዚያ የረጅም ጊዜ ስራ ልምዴ ስራዬን አገባድጄ ወደሚቀጥለው ምዕራፍ እሸጋገራለሁ በምልበት ሰዓት ነው የመጣውና ይሄ የመጣው ከፍተኛ የሆነ የህዝብን አደራ የሚፈልግ ስራ ነው የመጣብኝ እና አልሚው የነበረው ከዛ ውጭ ሆኖ የራሴን ስራ መጽሐፌን በማንበብ ቢቻል በምርምር እና ሌሎችም ስራዎች ሲሆን፣ ነገር ግን ወደዚህ መምጣቱ የበለጠ ወደ ከፍተኛ ኃላፊነት ውስጥ ነው የጨመረኝ እና ሌሎቹንም ኮሚሽነሮች ሳይ ተመሳሳይ ይመስለኛል። አንዳንዶቹ ዩኤን ውስጥ ትልልቅ ስራ ጨርሰው የመጡ እና ለማረፍ የተዘጋጁ ወጣቶቻችንም ቢሆን እጅግ በጣም ጥሩ ስራ የሚሰሩ ምናልባት እዚህ ከሚያገኙት ያለምንም ማጋነን በ7-8 በሚባዛ ሁኔታ ደሞዝ የነበራቸው የተሻለ ህይወት የነበራቸው ናቸው እና ወጣቶቹ እስቲ ንግባና ለልጆቻችን ለራሳችንም ጭምር በሚሆን መልኩ ለሀገራችን አስተዋጽኦ እናድርግ በሚል በእኔ እድሜ ያሉት ደግሞ ውርስ ለመተው መልካም የሆነ ሌገሲ ለመተው እንጂ ሌላ ተጨማሪ ነገር ለማከል አይደለም እና ከእኔ እድሜም በላይ ያሉ ሰዎች 2-3 ጊዜ ሚኒስትር የነበሩ ሰዎች በአሁኑ ሰዓት እንደው እንክብካቤ የሚያስፈልጋቸው ግን ይሄ ከጠዋት እስከ ማታ አንዳንድ ጊዜ ቅዳሜና እሁድን የሚጨምር ስራ ውስጥ የመግባት ፍላጎቱና ጉጉቱ ያላቸው ሰዎች ነበሩ ብዬ አላስብም እና ይሄ ራሱ ያመላክታል አመጣጣችን፣ አገባባችን እና በአሁኑ ሰዓት ደግሞ ያለን የስራ ጉጉት እድሜያችን ከ80 በላይ ካሉት ጀምሮ 40ዎቹ መጀመሪያ ድረስ ያሉት ነው የምንካተተውና ይሄንን በሙሉ ወደ አንድ ላይ ሳመጣው ከሁሉም በላይ እንደ የመንግስት ተጽዕኖ ሳይሆን የራስና የህብረተሰብ ተጽዕኖ ያመጣን ይመስለኛል። ወደዚህ
ኮሚሽነር፣ በብዙዎቹ ዘንድ የዚህ ኮሚሽን አላማና ተግባር የሀገሪቱን ችግሮች በተለይም ዛሬ የሚታዩ የፖለቲካ ልዩነቶችን ወይም ችግሮችን መፍታት እንዳለበት ያምናሉ። በእርሶ አስተያየትና ኮሚሽኑ እያከናወነ ካለው ስራ አኳያ የኮሚሽኑ የአጭርና ምናልባትም የመካከለኛ ጊዜ ተግባርና ሊያሳካቸው የሚፈልጓቸው ተግባራት ምንድን ናቸው?
ይህ እንግዲህ ሰፊ ጥያቄ ነው፣ ሰፊ መልስ የሚመልስ ነው። የእኛ የኮሚሽነሮችና የዚህ ኮሚሽን እድሜ በህግ የተቀመጠው 3 ዓመት ነው እንደ አስፈላጊነቱ በሚራዘም እና እኛ ግን ይራዘማል ብለን አይደለም የምንሰራው። በ3 ዓመት ውስጥ ልንደርስ የምንችልበትን መድረስ ይኖርብናል በሚል ነው። ዋናውና ትልቁ ነገር በዚህ 3 ዓመት ውስጥ ምን ማሳካት እንፈልጋለን የሚል ነው። አሁን ቅድመ ዝግጅቱን ጨርሰን ዝግጅቱን ወደ ማገባደድ ሂደት ላይ ነው ያለን። ይህን ዝግጅት ሂደት አገባደድን የሚያሰኘን ተሳታፊዎችን ለይተን መጀመሪያ እስከ ወረዳ ድረስ ማፕ አድርገን ተሳታፊዎችን አጀንዳ የሚያመጡ ተሳታፊዎችን ለይተን ሁሉንም ባካተተ መልኩ ተሳታፊዎችን በሚገባ መለየት ይኖርብናል። ሁሉንም ስል የሁሉንም የህብረተሰብ ክፍሎች፣ ሁሉንም ብሔሮች፣ ብሔረሰቦች፣ ህዝቦች፣ የተለያዩ ባለድርሻ አካላት በሚገባ የተደራጁም ያልተደራጁም መካተት እንዳለባቸው እናምናለን እና ስለዚህ በዚህ 3 አመት ውስጥ መድረስ የምንፈልገው እጅግ መሰረታዊ የሆኑ አንኳር አጀንዳዎችን በፌደራል ደረጃ ለውይይት አቅርቦ ማስተግበር ነው። የኛ ሀገር ችግር የኛ አጀንዳዎች 1 ሚሊዮን ሊሆኑ ይችላሉ። ነገር ግን በጣም እኛ ሚሊዮን አጀንዳዎች ሲፍት ወን ፊት ተለቅመው ዋናዎቹ መውጣት መቻል አለባቸው። አንኳሮቹ ከላይ ይቀራሉ። ስለዚህ ጃ ላይ ነው የምናወያየውና ያ ከተቻለ በዚህ 3 አመት ውስጥ እሰየው ቢያንስ የተወሰነቱ ተግባራዊ ተፈጻሚነት ይኖራቸዋል ብዬ እጅግ በጣም ተስፋ አደርጋለሁ። እና በቀጣይነት ደግሞ ቀጣዩ ደግሞ ከኛ የሚቀጥለው ደግሞ ያንን እንዳስፈላጊነቱ በተከታይነት የሚያስኬደው ይሆናል።
ከ20 ሺህ የሚያንሱ የውይይት መድረኮች ኮሚሽኑ እንዳዘጋጀ ሲነገር ሰምቻለሁ። በይፋ በአደባባይ መድረክ ነው የሰማሁት። ከእነዚህ መድረኮች ምን የምጠብቁት?
እነኚህ 20 ሺህ ትንሽም ከፍ ሊሉ ይችላሉ፣ ትንሽም ሊያንሱ ይችላሉ። እነኚህ መድረኮች የመጀመሪያዎቹ መድረኮች ናቸው። የመጀመሪያዎቹ መድረኮች ማለት ከክላስተርድ ከሆኑ ከተጣመሩ ወረዳዎች ከሚመጡ አንዳንድ ወረዳዎች እንደውም አይጣመሩ የማይጣመሩበት ምክንያት ለምሳሌ ደቡብ አንዳንድ ወረዳዎች ከአንድም ብሔረሰብ በላይ ያሏቸው ሊኖሩም ይችላሉ። በዛች ወረዳ ውስጥ በዛች ልዩ ወረዳዎች የዚህ ህዝብ የዛኛው ህዝብ ሊባል ይችላል እና የኛውም ህዝብ ከዛኛው ህዝብ እኩል መብት አለው፣ ስለ ሀገሩ መናገር የሀገሩን አጀንዳ የማምጣት መብት አለው። ስለዚህ እንደዚያ በሚሆኑባቸው አካባቢዎች የወረዳዎቹ ወይም የስብስቡ ቁጥር ከፍ ሊል ይችላል፣ የመድረኩ ቁጥር እና ዋናው ዓላማ ምንድን ነው? ከታች የሚመጡትን መድረክ ፈጥሮ እዛ መድረካቸው ላይ የራሳቸውን ተወካዮች መርጠው አጀንዳዎቻቸውን ተናግረው እርስ በርሳቸው ተስማምተው ወደሚቀጥለው ደረጃ ወደ ዞን በሚመጣበት ጊዜ የመድረኩ ቁጥር ያንሳል እና ያ የመድረክ ቁጥር ወደ ዞን ላይ ያንሳል፣ ቀጥታ ወደ ክልል ሲመጣ ደግሞ የበለጠ ያንስና ወደ ፌዴራል ሲመጣ ምናልባትም 1 ወይም 2 ትልቅ መድረክ ይሆናል። ዋናው ዓላማ ምንድን ነው? እንደዚህ ቁጥሩ የታችኛው መሰረታዊ ቁጥር የሰፋው አንድ መድረክ ላይ 1500 ብናደርግ አንዳንድ ሀገሮች ያየ ነው ምን ይሆናል? ንግግር ይሆናል። ሀሳብን ያመጣው አካል ብቻ ወደዛ ወርውሮ አጨብጭቦ መለያየት ይሆናል። ነገር ግን የተሳታፊዎች ቁጥር ባነሰ ቁጥር የመናገር እና የመደማመጥ አቅም ይጨምራል። ብዙ ጊዜ እኛ ሀገር የሚጨፈለቁ የህብረተሰብ ክፍሎች አሉ። ለምሳሌ አንዳንድ ትንሽ መድረኮችን ብትወስድ፣ ወንዶችና ሴቶችን ብትወስድ፣ ወንዶቹ የሴቶችን አጀንዳ ይጠልፋሉ። ስለዚህ ሴቶች አዳማጭ፣ ወንዶች ተናጋሪዎች ይሆናሉ። ወይም ደግሞ ትንሾቹ ልሂቃን እና ትንሽ ሻል ያሉትና እንደ በተርቶዎቹ አጀንዳውን ሊጠልፉት ይችላሉ መድረኩ ቁጥር በሰፋ ቁጥር። ስለዚህ መድረኩ ቁጥር ማነስ አነስ ማለት ስላለበት ነው እንግዲህ በሺዎች የሚቆጠሩ መድረኮች የሚኖሩት። ግን እንዳልኩት ወደ ውይይት በኋላ ላይ በሚመጣበት ጊዜ ግን ያነሰ ነው የሚሆነው። አጀንዳ ስብሰባው ላይ ግን የግድ መስፋት አለበት።
ሀገራዊ ምክክር ያው ስኬታማ እንዲሆን ሂደቱን የራስ ገንዘብ ማድረግ አለበት ወይም ኦን ማድረግ አለበት ነው የሚሉት ፈረንጆች። በጥብቅ ከሚመከሩ ሆያት አንዱ ነው። በዚህ ረገድ የገጠማችሁን ፈተና እስከ ዛሬ እንዴት አድርጋችሁ ይዛችሁታል?
እስካሁን ድረስ እንግዲህ አንዳንድ መጠቀስ ያለበት ነገር የምናርቃቸው ነገሮች አሉ። የውጭውን ጣልቃ ገብነት እስካሁን ድረስ ጠብቀ ነው ይዘናል። እጅ መርዘም የለበትም እዚህ፣ ምክንያቱም ይሄ አገራዊ ፕሮግራም ነው። ከውጭዎቹም ጋር ስንነጋገር ምናልባት እቅዳችሁ በጣም የተንዛዛና የተለጠጠ ስለሆነ የገንዘብ ነገር ችግር ይኖርባችኋል እና እኛም በገንዘብ ልንረዳችሁ እንችላለን፣ ነገር ግን አጀንዳዎቻችሁን በዚህ በዚህ ዙሪያ አተኩሩ ላሉን የሰጠነው መልስ ይሄ አገራዊ አጀንዳችን ነው፣ ስለ ገንዘቡ እኛ አንጨነቅም፣ የኢትዮጵያ ሕዝብ አዞናል። ስለዚህ የኢትዮጵያ ሕዝብ እስካዘዘን ድረስ ገንዘቡን ከየትም ያምጣው፣ እኛ መቼም ገንዘብ ልንበትን አይደለም እዚህ ኮሚሽን የገባ ነው። ስለዚህ አገራዊ በጀት መደብልን ይገባል። በዚህም መንግስትን ጠይቀን ህዝብ ተወካዮች ምክር ቤት ያቀረብነው በጀት ምንም ያለምንም ተቃውሞ ነው እንዲያልፍ የተደረገው። ስለዚህ እዛ ላይ እኛ የገንዘብ ችግር የለብንም። ቢኖርብንም እና ብትፈልጉ እዛው ቋታችን ገንዘብ ሚኒስቴር ውስጥ ቋት ከፍተናል፣ እዛው አስቀምጡልን። ከፈለጋችሁ የኤክስፐርቲዝ የባለሙያ እርዳታ ከፈለግን እንጠይቃለን። መጀመሪያ ግን አገር ውስጥ ያለውን ባለሙያ ደግሞ ሙሉ በሙሉ ለይተን ማየት አለብን፣ መጠቀም መቻል አለብን።
መለስካቸው ያነጋገራቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የሆኑትን ፕሮፌሰር መስፍን አርአያን ነው። የዚህን ሙሉ ቃለ መጠይቅ በድህረ ገጻችንና በማህበራዊ መገናኛ ገጾቻችን ላይ ታገኙታላችሁ። በዚሁ ዝግጅታችንን እናጠናቀቃለን። አብረናችሁ ያመሸነው በቅንብር ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም ጥቆማ መስጠት ከፈለጋችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ አድራሻችን የመደመር ምልክትና አንድን ከማስ በማስቀደም 2022513505 ነው። በድምጽ መልእክታችሁን ቀርጻችሁ አስቀምጡልን። ነገ በተመሳሳይ ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።